ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጀምሩ ዘይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው? ከሶሻል አስፔክት ካስተሳሰብ ጀምሮ ማለት ነው። ካስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው?
በኢትዮ አሜሪካውያን ዘንድ የሁለንተናዊ ጤና ንቃተ ህሊናን ለማስፋፋት ጥረት እያደረገች ያለችው በተለይም በቀለን ነው። ቀደም ብለን የሰማናት ከደረግነው ዘለግ ያለ ውይይት ላይ የተወሰደ ነው። በምሽቱ ሙሉ ዝግጅቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ዛሬ መሰናዶአችን የሚጀምረው በኢትዮ አሜሪካውያን ዘንድ የሁለንተናዊ ጤና ንቃተ ህሊናን ለማስፋፋት ጥረት እያደረገች ካለችው በተለይም በቀለ ጋር በመናደርገው ውይይት ነው። በተለይም ኪነት ቤት የተሰኘ ተቋም መስራች ስትሆን ወጣቶችና ቤተሰቦች አእምሮአዊና አካላዊ ጤናማነትን የሚያሳድጉበትን ሙያዊ ምክር ትሰጣለች። ማህበረሰብ አገዝ መድረኮችንም ታዘጋጃለች። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረው የኪነት ቤትን አመሰራረት በመታብራራበት አፍታ ነው።
ኪነት ቤት ሚስተር ልንገር ሀብታሙ ድሮ ተወዛዋዥ ነበርኩኝ። ማለት አሜሪካ ውስጥ ነው ያደርኩት። ራሴ ተምሬ ልጆችንም ማስተምር ነበረ፣ ፐርፎርመንስም ሰራ ነበር። እና በዛ ባህላችን እንዴት አድርገን እንደምናሳይ በዛ ምክንያት ነው ኪነት ቤት የተባለው። በኪነት ቤት ውስጥ ደግሞ እኔ ኮሚኒቲውን እንዴት አድርጎ ስፔሻሊ ወጣቶች ላይ እንዴት አድርጎ እንደረዳቸው ራሳቸውን ማወቅ፣ እርስ በርሳቸውን መተያየት፣ መረዳዳት የሚለውን ነገር አይቼ ነበር ማለት ነው። ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። ከዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን። ብዙ ፈተናም ነበረ። ያንን ነገር ለኮሚኒቲያችን ምንድን ነው ማድረግ ያለበት? እስፔሻሊ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው። ጀስት ጀነራሊ እንደሱ ነው ኦፕሬት ብናደርገው አይደለ? እና ኮቪድ ሁላችንን በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው በማለት የተለያየ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኩባንያ አድርጌ ኦርጋናይዝ በማድረግ አንጀምረውም በማለት ነው የተጀመረው።
ኪነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልድ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ?
እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው? ከሶሻል አስፔክት ካስተሳሰብ ጀምሮ ማለት ነው። ካስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው? ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስ እና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው። አሁን ደግሞ ስፔሲፊክሊ ኮቺንግ ጀምረናል። ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችን ስሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ ላይ ብዙ አይነት ኮቺንግ እና የተለያዩ ቦታዎችን ይሄድኩኝ ያው ኪነት ቤትንም ሬፕሬዘንት በማድረግ ማለት ነው። ስፒኪንግ ኤንጌጅመንትም አደርጋለሁ። ስለዚህ አይነት ሞልቲ ጀነሬሽናል እናቶቻችን፣ አባቶቻችን፣ ወጣቶችና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በርሳችን መተያየት የምንችለው፣ እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመረዳታችን በፊት በማለት ብዙ አይነት የተለያየ አይነት ፕሮግራሞችን እያደረግን ነው። ሞስትሊ ደግሞ ቨርቹዋል ናቸው። ሰውን መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ስሩ የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ። ህዝቦቻችን በሙሉ እዛ ስላሉ ወጣቱንም ባለበት ለመድረስ
በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው?
እውነትህን ነው። ወጣቶች ስንል አንደኛ እንደ እድሜ ይለያያል አይደለም? በጣም ትናንሾች ልጆች በአስር አመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴጅ የተለየ ነው። 13 14 15 ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው። አንዱ ትልቅ ነገር ነው እና ለኢች ስቴጅ የተለያየ አይነት ምክር ነው የሚያስፈልገው። አንድ እሱ ነው። ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚህ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሄልቲ በሆነ መንገድ ባውንደሪ ሴት የምናደርገው እንዴት ነው? ወጣቱንም ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው እና ምንድን ነው የምንሰጣቸው? ምንድን ነው እነሱን የሚረዱት እና የሚረዳቸው ነገር? ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ ትናንሽ ልጆች እኔም የራሴ ልጅ አለኝ ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጪ በመውጣት ናቹራል ሰንላይት በማግኘት ብዙ አይነት ነገር በነፊት አድርገናል። ወጣቶች ግን ይሄንን ነገር ቤት ያደርጋል። አድቫንቴጅ አለው። የእውቀት ጊዜ ነው። ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለን ቫይታሚን ዲ እጥረት ይመጣል። በጣም ምክንያቱም ውጭ አይወጡ ውስጥ ሆኖ ነው የሚሰራው ሁሉ ነገር ውስጥ ነው እና አይምሮ የቫይታሚን ዲ እጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል እና ምንድን ነው አድቫንቴጁ ለእናንተ? ኦኬ ይህንን ከሆነ እንዴት አድርገን ነው ባውንደሪ ሄልፕ የሆነ ባውንደሪ መስራት እና ማድረግ ያለብን? አንድ ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር በአካልም ሆነ ቨርቹዋልም ቢመጡ እንኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ kind of ወደ ባየር ላይ ምንም ሳያስቡ ሰብካንሽስሊን ብሎ መፍተዝን የማያደርግ ነበር አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸው ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶችም መክረው ለቤተሰቦች።
እንግዲህ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል በማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሐሳብ የራሳቸውን መድረክ ሲያዘጋጁ ሲያካፍሉ ያለ በትውልድ ኢትዮጵያውያን ዘንድ ይሄ ሐሳብ ምን ያህል ሰርቷል? ምን አይነት ነገሮችስ ሊስተካከሉ ይገባል ወደሚፈልገው ደረጃ እንዲደርስ?
የተለያየ አይነት ሰዎች መኖራቸው በጣም ደስ ይላል። ምን ያህል እየረዳ ነው? በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙ ነገርም ስለነበረ በአገራችን በዛ ሰሞን በጣም ብዙ ኢሞሽናል ፔን ነበረ፣ ሜንታል ጭንቀትም ነበረ በዛ ሰዓት። ኮቪድ ራሱ ያመጣው በእኛ ሀገርም የነበረው ነገር ስላለ ማለት ነው እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መሆን ምንድን ነው ወደ ውጭ ብቻ እየጠቆምን ሳይሆን ወደ ራሳችንም እየተመለከትን እያስተዋልን ኔቱ ጋር ነኝ ምንድን ነው የሚሰማኝ? ለምንድን ነው እንደዚህ የሚሰማኝ? የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቪሊ ያው ደስ የሚለው እኛ ሁሉ ጊዜ ሂል ማድረግ እንችላለን፣ ሁሉ ጊዜ መለወጥ እንችላለን። እግዚአብሔር የሰጠን ጸጋ እሱ ነው። ራሳችንን እንዴት አድርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም አፖርቱኒቲ አለን። ግን ብዙ የተሸከመ ሰው ሶሻሊን ደግሞ ብዙ አይነት እኛን ኢንዲቪጁዋሉን ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ነገር ቻይልተን ራሳችን ላይ ሰርተን እርስ በርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም? እዚህ ስትመጣ ኢትዮጵያነትን ሳለው ሳትቀይር በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ማድረግና ሰብ ኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን? ኢትዮጵያነታችንን ሳለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንን ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚህ እንደዚህ ነገር ላይ እንዳይወጥ ሆነ ስቲል ስራ ያስፈልጋል።
እኔ ሁለንተናዊ ጤና የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችን የሚያጠቃልል እንደሆነ ይታወቃል። ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ። ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ?
ትልቁ ነገር ማስተዋል ነው። ማለት ራሳችንን አብዘርቭ ማድረግ ማየት እና ፓተርናችንን ማስተዋል። አንድ ነገር ኢሞሽናችንን ኢግኖር አለማድረግ አው ትልቁ ነገር ማለት ነው። ብዙ ጊዜ ስራንሽም ሆነን ስናለቅስ ምን ያስለቅስሃል ምን ያስለቅስሻል ተብለን የምናለቅስበት ሪዝን ግን አለ። እነዚያን ነገሮች ዝም ማስተዋል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉናል፣ ቶሎ ብሎ ዝም ያስብሉናል። እና ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው የቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰብ ምን እንደሆነ እንዳናስተውል ያደርጋልና ራሳችን ማስተዋል ልንጀምር ራሳችን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገው ይሄንን ለውጥ ሰፖርት የሚያደርገው ነገር ራሳችንን መረዳት የማይሆን ነገር ለኛ ማስቆ አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለሙሉ ጥስክትል ድረስ ላትረዳት ይችላል። ከዛ በፊት ልታቆም ይችላል። ያን እርዳታ ካንተ የሚያገኝ ሰው ደስ ላይልም ይችላል። እና አንተ ግን የምታስበው እኔ ከወደኩኝ እኮ አንተንም ማረዳም አንቺንም ማረዳም ምን የሚያለው በሚለው ነገር ላይ ስለሆነ እንደዚህ ነው። እና እንደዚህ እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር ለራሳችን ብቻ ሳይሆን ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረኩ ነው አሁን በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችን ለሰው ትናንሽ ልጅ ያለን አሁን ትንሽ ልጅ ቻዮ ስራገል እያደረገ እየተነሳ ሲወርቅ እየተነሳ ሲወርቅ ምንድን ነው የምንለው? አይዞ በርታ አይደለም እንዴ? እኛም እየተነሳን ስንወርቅ አይዞሽ በርቺ ያምን ራሳችንን አዘርብ እናደርግና ኮሚኒቲ ቢልድ እናደርግ በጣም ይረዳናል።
የኪነት ቤት የመጪ ዘመን ህልሞች ምን እንደሆኑ ጠቅላላ አድርገሽ ብትነግሪኝ። በስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ በርካቶችን ለማንቀጥ ችላችኋል። የመጪ ዘመን ህልማችሁ ግባችሁ ምንድነው?
አስተሳሰባችን ሰፋ ያደረገ ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር ኮሚኒቲን እያዩ ነው ወደ ፊቸር የሚመለከቱትና እኛ ሴቱ ጋር ነን በማለት ያይዘን እንዴት አድርገን ነው ወደፊት ምን ሄደው የሚለው ነገር ላይ እየሰራን ነው። አሁን በወራንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ። ፍሪ ነው ለኮሚኒቲ ያደረኩት በዙም ነው ጀምረናል ማለት ነው። አሁን ሶስተኛው አራተኛው ወር ላይ ነን ያለ ነው። ዌልነስን ኤንድ ሙቭመንትም ላይ ደግሞ የሆኑ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው እኔ እናንተ እዛ ላይ ተገናኝተን ነበር እና ሙቭመንት ፎር ዌልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ፣ ውዝዋዜ ፎር ዌልነስ። አሁን ደግሞ ወደዛ በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው፣ ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ስቴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሬት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሬት አድርገን በምን አይነት መንገድ ነው ነገሮችን እናሰራጫው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ስቴት ያሉት በዚህ አጋጣሚ ከኔጋ ፓርትነር ማድረግ ተፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል። የኪነት ቤትም አላማ ዋናው 1 ሚሊዮን ሰዎችን በ10 ዓመት ውስጥ ለዌልነስ ኮልቸር ኦፍ ዌልነስን ቢልድ ለማድረግ ሰፖርት ለማድረግ ነው እና ወደ 100 ኦርጋናይዜሽኖች ጋር መስራት እንፈልጋለን። ፓርትነር ማድረግ እንፈልጋለንና እንደዚህ እንደዚህ አይነቶችን ሐሳብ እንጋሩ አብረን እንሰራም ሰዎችን ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ ሊታገል ነው የምንሰራው የሚለው ነገርንም እያሰብን ነው።
ለም በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ሁሉ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኙአቸው የሚገቡ ሐሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን ሐሳብ ስላቀበልሽን ሐሳብ ሁሉ በእጅጉ አመስጋኞች ነን። በጣም አመሰግናለሁ በአድማጮቼና በተመልካቾቼ ስም።
በጣም አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችን ይቀጥላሉ። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑ ማህበራዊ ጉዳዮችና ፖለቲካዊ ቧልትን በቀላቀሉ የብዙሃን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትልም የሚከራከሩ አሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ህፃናቱን እያቀረቡ ለእድሜ የማይመጥኑ ጥያቄዎችን የመጠየቅና የማሳተፍ ልማድ ከወዲሁ መገራት የወላጆች ኃላፊነት መሆኑንም የሚናገሩ አሉ። በዚህ ጉዳይ ላይ አስመሙ አየነው ቀጣዩን መሰናዶ አሰናድቷል።
በኢትዮጵያ ከቅርብ ጊዜያት ወዲህ ህፃናትና አዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማህበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጅ አይደለም በሚል ቅሬታ ሲቀርብበት ይሰማል። የአሜሪካ ድምጽ ያናገራቸው የስነ ልቦናና የማህበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣዩታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቁናል ሲሉ ስጋታቸውን ይገልጻሉ። ይህን ኮዲዩ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህሩ አንዷለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷለም ያመለክታሉ።
ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት። ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነውና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንን ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህፃናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ያደጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል።
ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማስተስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዱ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ ሀገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ህጻናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ።
የውጭ ሀገሮቹን ሚዲያ የህጻናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና ለእነዛን ልጆች ብቃት ታለንት ለማሳየት ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦት ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው። የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ተቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ተቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው? ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም በሰው ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍስጥ ከቶ ማስወራት ልክ አይመስለኝ ሳስበው ማለት ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት በመጻሩ ዩኒሴፍ ህፃናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ መልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ አስቀምጧል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወላጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸው በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉ።
ካንተ ጋር ከተነጋገርን በኋላ አንድ 5-10 የሚሆኑ ወላጆች ጋር ለማውራት ሞክረን ምንድን ነው እንዴት ታሪፋላችሁ የሚልና በሚያስገርም መልኩ ካሰሩ ሰዎች ውስጥ አንዱም ሰው ይሆን ያለው ነገር አልደርኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ ወፈልጋለሁ ሲሉ አላየው። ይሄ በቂ ነው ለልጅ አይደለም ግን ያው ሰፋ ያለ ስናት መረጃ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ ፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው? እነዛ ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት? ለማን? ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው። ልጅማ ያን ወላጅም ያ ምንም ያ ስለዚህ ብዙም እኔ ጠቃሚ ነገሩ እንደዛ አይነት ነገሮች ላይ አልታየኝም። ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ።
የስነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ።
ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉ እና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለነው ነገር ግን ምንድን ነው? ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ፣ የልጆቹ ስነ ልቦና ላይ፣ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል።
በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙ አመገናኛዎችም ይነሳሉ። ከነዚህ መካከል ላለፉት 5 ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ።
እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንዳጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ሀገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱ በዛ ደረጃ እንዲመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው።
አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉ።
ልጆች የወላጆች ናቸው። አሁን እኔ የኔ ልጅ በቴሌቪዥን ከታየ እንዲታይ የምፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የኔን የፖለቲካ አመለካከት መጥቶ በቲቪ እንዳወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያ የሚሆን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ፎሎ ማድረግ አለባቸው።
በወላጆች ሚና የሚስማሙት አቶ ቢኒያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ።
ሳይቀጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ ማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ ምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠሩ እየተቀባበልናቸው ነው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባው ይመስለኛል። ሁለተኛው የመማማሪያ መድረኮች፣ የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል በሚል ስጋት አለን እና ከዚያ አኳያ ማስተማር፣ መቀስቀስ፣ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንድ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ
የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸው መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምጽ ያናገራቸው ባለሙያዎች አመልክተዋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ አመሻችሁት ሀብታሙ ስዩም፣ ኤልያስ አስማረ ደግሞ በድምጽና በምስል ምህንድስና ነው። እስካሁን ድረስ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ደህና እደሩ።